ምክንያት ደሴና ኮምቦልቻን ጨምሮ የተለያዩ የወሎ አካባቢዎች ተፈናቅለው የነበሩ የህብረተሰብ ክፍሎች ወደ ቀያቸው መመለስ መጀመራቸውን እየተናገሩ ነው። ከህወሓት ኃይሎች ነጻ እንደሆኑ በተነገረላቸው ከተሞች ግን ከፍተኛ የኑሮ ውድነት በመከሰቱ መንግስትና ግብረሰናይ ድርጅቶች በእለት ምግብ አቅርቦት እገዛ እንዲያደርጉላቸው ነዋሪዎቹ ጠይቀዋል። የደሴ ከተማ አስተዳደር መንግስታዊ አገልግሎቶችን ከነገ ወዲያ ጀምሮ ለማስቀጠል እንቅስቃሴ እያደረኩ ነው ብሏል። መስፍን አራጌ ዝርዝራለው።
ላለፉት 40 ቀናት ባስቸጋሪ ሁኔታ ቤተሰባቸውን ይዘው ወደ አዲስ አበባ ተሰደው እንደነበር የሚናገሩ አንድ አስተያየት ሰጪ ትናንት ወደ ደሴ ከተማ ሲመለሱ አሳዛኝ ነገር አጋጥሞኛል ይላሉ። ስማቸውን ከመናገር የተቆጠቡት አስተያየት ሰጪ ለወትሮው የንግድ ማዕከል የነበሩት ደሴና ኮምቦልቻ ከተሞች ጥያቸው እንደወጣሁት አላገኘኋቸውም ብለዋል።
ብዙ ነገሮች አሳዛኝ ናቸው። ጭር ያለ ከተማ፣ የተመሰቃቀለ ከተማ፣ በመንገድ ላይ የምታገኛቸው ቤተሰቦቻችን፣ ጓደኞቻችን እና የሚያሳተፍ ፊታቸው የጠቆሩና በጣም ሞራላቸው የተጎዱ ሰዎችን ነው አሁን ደሴም ኮምቦልቻ ማስተዋል የቻለችው።
በተለይም የበርካታ ኢንዱስትሪዎችና የደረቅ ወደብ መገኛ የሆነች ኮምቦልቻ ከተማ ጉዳት የከፋ መሆኑን ጠቁመዋል።
ኮምቦልቻ ላይ የደረሰው ውድመት መቼ ተመልሶ ኮምቦልቻ እንደ ኮምቦልቻ ለሀገር ጥቅም የምትሰጥ ከተማ ትሆናለች ብለህ ስታስብ የምትገልጸው አይደለም። ማሰብሩ ራሱ ይከብዳል። ኮምቦልቻ ተዝቆ የማያልቅ ሀብት ያላት ወርቅ ከተማ ነበረች። ወርቁን ወስደዋል መጥተው። ስለዚህ አሁንም ደግሞ በእጃችን ነው ወደዛ ለመመለስ የሁሉም ርብርብ ያስፈልጋል ባይ ነኝ።
የህወሓት ኃይሎች ወደ ደሴ ዘልቀው ከገቡበት ጥቅምት 22/2014 ዓ.ም ጀምሮ ደሴ ውስጥ መቆየታቸውን የሚናገሩትና የስማቸውን መጠቀስ ለጊዜው ያልተስማሙ ሌላው አስተያየት ሰጪ ኃይሎቹ በቆዩባቸው 38 ቀናት ውስጥ ህይወት ለከተማዋ ነዋሪዎች ፈታኝ እንደነበር ይናገራሉ።
ያ ማለት ሙሉ ለሙሉ የኢኮኖሚው እንቅስቃሴ ስለሞተ አብዛኛው መንግስታዊ የሚሆን የግል አገልግሎት ሰጪ ተቋማት ከጥቅም ውጭ የሆኑበት እንቅስቃሴ ነው ታዝቤ የነበረው። የምግብ ሸቀጦችን ብናይ እያንዳንዱ የምግብ ሸቀጥ ከነበረበት 100% እጥፍ ጨምሮ የነበረበት ሂደት ነበር። ለምሳሌ 12 ብር ሸጥ የነበረ እንጀራ እስከ 25 ብር የተሸጠበት፣ ውሃ አንድ ጀሪካን እስከ 50 ብር፣ መክፈል የማይችል ሰው በጣም ብዙ ኪሎ ሜትሮችን እየተጓዘ በእግሩ ውሃ ሲያመላልስ የነበረበት፣ ስኳር እስከ 200 ብር ሸጥ የነበረበት ሂደት አለ።
ችግሩ በደሴና በኮምቦልቻ ከተሞች ብቻ የሚወሰን አይደለም የሚሉትና ከአዲስ አበባ ወደ ደሴ መምጣታቸውን የሚናገሩት አስተያየት ሰጪ ከሰሜን ሸዋ ደብረ ሲና ጀምሮ የህወሓት ኃይሎች ገብተውባቸው በነበሩባቸው ከተሞች ውስጥ የደረሰው ውድመት አሳዛኝ መሆኑን ጠቅሰዋል።
እንደውም ትናንት መንገድ ላይ ስመጣ ያጋጠመኝ ረጃጅም ሰልፎች አይነበር ሸዋሮጊት ላይ ረጃጅም ሰልፎች ቢጫ ጀሪካን ዘይት ግዢ አሊያም እርዳታ ይሆናል አልጠየቁም። ልክ አሁንም በየቦታው እንደዚህ አይነት ረጃጅም ሰልፎችን ታያለህ። ለምሳሌ ከደብረ ሲና ጀምሮ ወረራ ተፈጽሞባቸዋል። ሸዋሮቢ፣ አጣዬ ከዚህ በፊትም በተለያየ በነበረው ግጭት የወደመች ሀገዛት አሁን ሙሉ ለሙሉ ወድማለች። 3-4 ንግድ ቤቶች ተከፍተው ታያለህ። ከተማው ጭር ያለ ነው። የባጃጅ እንቅስቃሴ የለም። ሸዋሮቢት ላይ ትንሽ እንቅስቃሴዎች ታያለህ። ባንኮች ውጭ በራቸው ስታይ ሁሉም የተሰባበሩ ናቸው።
ደሴ ከተማ ከህወሓት ኃይሎች ነጻ መሆኗን ተከትሎ መንግስታዊ መዋቅሩ ወደ አካባቢው የዘለቀ ሲሆን ለአሜሪካ ድምጽ ሬዲዮ አስተያየታቸውን የሰጡት የከተማዋ ከንቲባ አበበ ገብረ መስቀል የከተማዋ ህዝብ መገልገያ የሆኑ ተቋማት ላይ ውድመት በማድረስ የህዝቡን ስነ ልቦና ጎድተዋል ያሏቸውን የህወሓት ኃይሎች አውግዘዋል።
ከተማችንን ለአንድ ወር ከአምስት ቀን ተቆጣጥሮ ቆይቷል። ይሄ ወራሪ ኃይል ከተማችንን ሲቆጣጠር ሌሎች አካባቢዎች እንዳደረገው ከፍተኛ ሁኔታ የንብረት ውድመት አድርሷል፣ ዘረፋ አድርጓል። በጣም በሚገርም ሁኔታ፣ በማይጠበቅ ሁኔታ በጣም በርካታ ተቋማት ከጥቅም ውጭ ነዋል። ምንም አገልግሎት መስጠት የሚችሉበት ሁኔታ አይደለም ያለው። ሆስፒታልን ጨምሮ፣ ዩኒቨርሲቲን ጨምሮ፣ ሌሎች የፌዴራል ተቋማትን ጨምሮ
ወደ ደሴ ከዘለቁ በኋላ የኑሮ ውድነቱ አሳሳቢ ደረጃ እንደደረሰ ማየታቸውን የሚናገሩት አስተያየት ሰጪ በተለይ የገንዘብ አቅርቦት አለመኖሩ ሁኔታዎችን እንዳባባሳቸው ሳይገልጹ አላለፉም።
ሰዎች በመጀመሪያ እጃቸው ላይ ገንዘብ የለም። አሁን ከመጣሁ በኋላ ያየሁት የማገኛቸው ሁሉም ሰዎች እጃቸው ላይ ገንዘብ የለም። እጅ ላይ ገንዘብ ከሌለ ደግሞ መግዛት አትችልም። በእርግጥ በዚህ ሁለት ቀን የኑሮ ውድነቱ መሻሻል ምልክቶችን አሳይቷል። አሁን ግን ፊት ለፊት የምታየው ምንም አይነት ሸቀጥም ሆነ የተለያዩ ግብርና ምርቶች ወደ ገበያ ላይ ሲወጡ አታይም። ሱቆች ተከፍተው አታይም። ብዙ ምግብ ቤቶች በስፋት ተከፍተው አታይም። አፋጣኝ የሆነ የኢኮኖሚ ድጋፍ ያስፈልገዋል ማህበረሰቡ። ለምሳሌ ዘይት የለም፣ ስኳር የለም፣ ነዳጅ የለም። ቁርጥ ቤቶች ገና መከፈት አልጀመሩም። ዙሪያውን የምታያቸው የመንግስት ተቋማት ተዘርፈዋል፣ ሆቴሎች ተዘርፈዋል። እነሱ ታሽገው ታጥረው ነው የምታየው።
ያም ሆኖ የህወሓት ኃይሎች ከተማዋን መልቀቃቸውን ተከትሎ የነዋሪዎቿ መመለስ መጀመር ለደሴ ነዋሪዎች እንደ አዲስ መነቃቃት እየፈጠረላቸው ነው ተብሏል።
አሁን በዚህ 3 ቀን ውስጥ የንግድ እንቅስቃሴ ላይ በዚህ በአራዳና በተለምዶ ሽርፍራ ብለን በምንጠራቸው አካባቢዎች ላይ እስከዛሬ ከነበረው የተሻለ እንቅስቃሴ እያየ ነው። በተለይ የከተማው አስተዳደር ወደ ደሴ ከተማ ከመጣ ጀምሮ ሱቆች እንዲከፈቱ እና እነዚህ የአገልግሎት ሰጪ ተቋማት ስራ እንዲጀምሩ ጥሪ አስተላልፏል። ቢሆንም ግን በሚፈለገው ደረጃ የንግድ ሱቆችም አገልግሎት እየሰጡ አይደለም። ያም የሆነበት ምክንያት ምንድን ነው? አንድም ተዘርፈዋል፣ ሁለተኛም ደግሞ በሱቆች ውስጥ ምንም አይነት የሸቀጥ እንቅስቃሴ የለም። ቢኖርም ደግሞ ዋጋቸውም በእጥፍ የጨመረበት ሂደት ነው ያለው።
ለለት ምግብ የሚያገለግሉ ሸቀጦችን ለሽያጭ በመንገድ ዳር ይዘው መቀመጥ የጀመሩ መኖራቸውም ተጠቅሷል። ከስፍራው የደረሰ መረጃ እንደሚያመለክተው ግን አዲስ አበባ ላይ እስከ 265 ብር የሚገዛው 1 ኪሎ በርበሬ ደሴ ላይ እስከ 1000 ብር፣ አዲስ አበባ ላይ እስከ 5000 ብር የሚሸጠው ጤፍ ደሴ ላይ እስከ 7000 ብር ለገበያ እየቀረበ ነው። አስተያየት ሰጪዎቹ መንግስት፣ ግብረሰናይ ድርጅቶች፣ ዓለም አቀፉ ማህበረሰብና የአካባቢው ተወላጆች ከተሞቹን መልሶ በማቋቋምም ሆነ የዕለት ደራሽ ምግቦችን ለተጎዱ በማድረስ አስተዋጽኦ እንዲያደርጉ ጠይቀዋል። የከተማዋ ከንቲባ አበበ ገብረ መስቀል በከተማዋ የተከሰተውን የኑሮ ውድነት መከላከል እንዲቻል ኮሚቴ መዋቀሩን ጠቁመው አሁንም ተፈናቅለው በተለያዩ አካባቢዎች የሚገኙ አካባቢው ነዋሪዎችን ለመመለስ እንደሚሰራ ገልጸዋል።
ኑሮ ትንሽ መጣ በጣም ተወዶ ነው ያገኘ ነው፣ በጣም ንረት ጨምሮ ነው ያገኘ ነው። ነገር ግን ይህን ለማድረግ ራሱን ይቻላል አንድ ኮሚቴ ተቋቁሞ ይህን እየፈታ እንዲሄድ ለማድረግ ሰፊ ስራ እየሰራን ያለበት ሁኔታ ነው ያለው። እንግዲህ ከተማችን ከአሁን በፊት ተፈናቃዮች ታስተናግድ የቆየች ከተማ ናት። ነገር ግን ከወራ በኋላ በጣም በርካታ ህዝብ ላይ አካባቢዎች ተፈናቅሎ ነው ያለው። በአዲስ አበባ አካባቢ በተበታተነ መንገድ፣ ደብረ ብርሃን በካምፕም በተበታተነ መንገድ፣ በመካነ ሰላም ግንባርና በባህር ዳርም በሌሎችም አካባቢዎች ህዝባችን በተለያየ መንገድ ተፈናቅሎ ይገኛል። ይህን ህዝብ እንግዲህ እስካሁን ባለበት አካባቢ ላይ መጠነኛ ድጋፎች ሲደረግለት ቆይቷል። አሁን ደግሞ ወደ የአካባቢያቸው እንዲመለሱ የተለያዩ አካላት ጋር በመነጋገር የነጻ ትራንስፖርትን ጭምር አግኝተን በተለይ ከደብረ ብርሃን ከአዲስ አበባ እንዲንቀሳቀሱ እያደረግን ነው። አሁን እየመጡ ያሉ ህዝቦች አሉ። እነዚህ ህዝቦች ንብረቶቻቸውን አጥተው ነው የሄዱት። እዛም ሲደገፉ ነው የቆዩትና በአንድ በኩል ወሎ ባለሀብት እያደረገ ያለው አስተዋጽኦ በጣም ከፍተኛ ነው። ራሱን የቻለ አንድ ኮሚቴ አለ። ይህ ኮሚቴ እያስተባበረ በርካታ ወገኖቻችን ድጋፍ እንዲደረግላቸው፣ መከላከያ ሰራዊት ድጋፍ እንዲደረግለት እያደረገ ነው። ይሄ ኮሚቴ አሁንም በትኩረት አድርጎ እነዚህን ሀይሎች እነዚህን ተፈናቃዮች ድጋፍ እንዲያደርግ ነው ቅድማ እናስተላልፈው። ከዚህ ውጭ ግን የኢትዮጵያ ህዝብ ሲያደርግ የነበረው ድጋፍ አሁንም መቀጠል አለበት የሚል ነገር ነው ያለን። ዓለም አቀፍ ተቋማትም ቢሆን የነበረውን እንትን የበለጠ አጠናክረው ድጋፍ እንዲያደርጉ ነው አደራ የምንለው። ግለሰቦች፣ ባለሀብቶች፣ የመንግስት ተቋማት፣ የሚመለከታቸው የተለያዩ ድርጅቶችም እንደዚሁ ይህንን ማህበረሰብ በመደገፍ የበኩላቸውን ጥረት እንዲያደርጉ ጥሪ ማስተላለፍ እንፈልገው።
መንግስታዊ አገልግሎቶች ከመጪው ረቡዕ ጀምሮ መደበኛ አገልግሎታቸውን እንዲጀምሩ አቅጣጫ መቀመጡን ከንቲባው አክለው አብራርተዋል።
አመራራችን መከላከያ ሰራዊትና ከልዩ ኃይል ጋር ተከትሎ ነው የገባው። ይህን አመራር እንግዲህ ወደ ስራ የማስተማራትና ወደ ነበረው ኖርማላይዜሽን ለመቀየር ሰፊ ስራ እየተሰራ ያለበት ሁኔታ ነው ያለው። መንግስት ሰራተኛውም ወደ ተቋሙ እንዲገባ ከማድረግ አኳያ ጥሪ አስተላልፈናል። ልዩ ልዩ ተቋማት ወደ ስራ እንዲገቡ ለማድረግ ሰፊ ዝግጅት አድርገናል። የመንግስት ተቋማት ስራቸውን እንዲጀምሩ ሙሉ በሙሉ ጥረት እያደረግን ነው። በተለይ ከሮብ ጀምሮ የመንግስት ተቋማት አገልግሎት መስጠት እንዲጀምሩ አቅጣጫ ተቀምጦ እየተሰራ ያለበት ሁኔታ ነው ያለው።
ከኑሮ ውድነቱ ባሻገር ነዋሪው የጸጥታ ስጋት እንዳይኖርበትም አስፈላጊው ቅድመ ዝግጅት መደረጉን ከንቲባው ጠቅሰዋል።
የጸጥታ ስራችንን ከማጠናከር አኳያ የፖሊስ ተቋሙ የፌዴራል ፖሊስ ያናጠና ሌሎች ሚሊሻና መከላከያ ሰራዊት በጋራ ተቀናጅተው እንዲሰሩ እያደረግ ነው። በተለይ እነዚህ ከተማ ላይ ጸጥታን የሚያስከብሩ ኃይሎች በራሳቸው ፕላን እየተንቀሳቀሱ ነው ያለው። ይሄ ሲሆን ግን ችን እድል በመጠቀም ለመድረስ የሚጥሩ ኃይሎች አግኝተናል፣ እያያዝንም ነው። ከሌላ አካባቢ የመጡ ዘራፊ ቡድኖች አግኝተናል። ይሄ እንዳይደገም የጸጥታ መዋቅሩ ሲሪየስሊ ወደ ተግባር እንዲገባ፣ በተለይ የፖሊስ መዋቅሩ ያለምንም አቅማማት ወደ ስራ መግባት እንዳለበት አቅጣጫ ተቀምጧል። አርመተናም እንደዚህ።
ይሁን እንጂ አስተያየታቸውን የሰጡት ግለሰቦች ጦርነቱ ካስከተለው ኢኮኖሚያዊና ማህበራዊ መስቀልቅል በተጨማሪ በህዝቡ ዘንድ የሚስተዋለውን የስነ ልቦና ውጥረት ለማርገብ መሰራት አለበት ባይ ናቸው።
አቅርቦቶች፣ እነዚህ የዘይት፣ የስኳር፣ የቡና፣ የነዳጅ አቅርቦቶች ማህበረሰቡ ሊያገኝ ይገባል። በትራንስፖርት አገልግሎት መጀመር አለበት። የደረሰበትን የስነ ልቦና ስብራት በተለያየ የኪነጥበብ ስራዎች የኪነጥበብ ባለሙያዎች ወደ ህብረተሰቡ እየመጡ ማነቃቃት መቻል አለባቸው። ሁለታውም በርካታው ሰው የገንዘብ እጥረት የተከሰተው ባንክ አገልግሎት ስላልጀመረ ነው። ስለዚህ በፍጥነት መንግስት የባንክ አገልግሎት ማስጀመር አለበት።
መንግስት በተደጋጋሚ የህወሓት ኃይሎች ገብተውባቸው በነበሩ የአማራና የአፋር ክልሎች ለደረሰው የሰብአዊ መብት ጥሰትና የንብረት ውድመት የህወሓት ኃይሎችን ተጠያቂ ያደርጋል። ከቅርብ ወራት በፊት በደረሱ የህይወት መጥፋትና የንብረት ውድመት የህወሓት ኃይሎች እጃቸው እንደሌለበት ሲያስተባብሉ የቆዩ ሲሆን ከቅርብ ጊዜያት ወዲህ ግን በጉዳዩ ላይ አስተያየት ከመስጠት ተቆጥበዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።